ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 21 2011 ዓ ም ዝግጅታችን ጀመረ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔም አዳነች ፍስሐዬ ነን።
በቤኒሻንጉል ጉሙዝ በሎይ ጂጋንፎይ አካባቢ ተባብሷል በተባለ ግጭት በሺዎች የሚቆጠር ሰው ተፈናቅሏል።
የሚያስፈልጋሉ ወረዳዎች በተለይም በሳትጃ በሊሞ በአሮሊሞ እና በጊተ ግዳ ውስጥ በመግባት የታጠቀ ነው። ሲቪል ለብሶ ከባድ መሳሪያ ያዘ ነው። በመትረየስ ታግዞ ነው የሚዋጋው።
የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃይል አቶ ታከለ ቶሎሳ ናቸው። የቤኒሻንጉል ክልል ምክትል ርዕሰ መስተዳደር አቶ አበራ ባይታ በበኩላቸው የተፈናቀዩ ቁጥር የተጋነነ ነው ብለውታል።
የተጎራባች ወረዳዎች የቤኒሻንጉል ሎይ ጂጋንፎይና ሳሲጋ ወረዳ ከማሺ ዞን እና ምስራቅ ወለጋ ዞን ተፈናቃዮችን ወደ ቀድሞ ቀያቸውን ለመመለስ በሁለቱም በኩል ኮሚቴ ተዋቅሮ እየተነጋገሩ ያሉበት ሁኔታ ነው ያለው ማለት ነው።
በአብይ ርዕስ ዘገባውን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ መንግስት ከ90 በላይ የሚሆኑ ለረጅም ጊዜ ያገለገሉ ዲፕሎማቶችን መጥራቱን የመንግስት ሚዲያ ዘግቧል። ከ4 እስከ 25 ዓመታት ድረስ በውጭ ሀገራት ባሉት የኢትዮጵያ ኤምባሲዎችና ቆንስላዎች ያገለገሉት ዲፕሎማቶች ተመልሰው በውጭ ጉዳይ ሚኒስቴር መቅረብ ያለባቸው በሁለት ወራት ጊዜ ውስጥ ነው። ከ130 በላይ የሚሆኑ ዲፕሎማቶች በኢትዮጵያ ኤምባሲዎች ተመድበው እንደነበረ የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጸዋል። ሙያዊ ስራን ለማጠናከር ሲባል በሁሉም ኤምባሲዎችና ቆንስላዎች ለውጭ ለውጥ እንደሚደረግ የውጭ ጉዳይ ሚኒስቴር መግለጹን የመንግስት ሚዲያ ጠቁሟል።
ሞቃዲሾ ላይ ዛሬ በተፈጸመ የአጥፍቶ ጠፊ ጥቃት 2 ሰዎች ተገድለው ሌሎች 4 መቁሰላቸው ተገለጸ። አጥፍቶ ጠፊው ጥቃቱን ያደረሰው በፈንጂ የታጨቀ ተሽከርካሪ ነድቶ ሌላ የጣሊያ ወታደሮች ንብረት የሆነ ወይም የጣሊያን ወታደሮች የያዙት ብረት ለበስ ተሽከርካሪ ገጭቶ እንደሆነ ታውቋል። የጣሊያን ወታደራዊ ኃይል የሚገኘው በሶማሊያ ዋና ከተማ ሞቃዲሾ ጃሌ ሲያድ ወታደራዊ ሰፈር ላይ ነው። አልሻባብ ለጥቃቱ ወዲያው ኃላፊነቱን ወስዷል። በፍንዳታው የተገደሉት 2 ወንዶች ሲሆኑ ከቆሰሉት 4 ሰዎች መካከል አንድ ወንድ ልጅና አንዲት ሴት ልጅ እንደሚገኙባቸው ባለሥልጣኖችና እማኞችም ተናግረዋል። ከጣሊያኖቹ ወገን ወታደራዊ ጉዳት የደረሰበት ይኖር እንደሆነ አልታወቀም። ጥቂት የኢጣሊያ ወታደሮች የሶማሊያ መንግሥት ኃይሎችን ለማሰልጠን ሞቃዲሾ የሚገኘው የአውሮፓ ኅብረት ወታደራዊ ተልእኮ አካል ሆነው ተሰማርተዋል።
ሀገሮች ድንበሮቻቸውን እየዘጉ ባሉበት በአሁኑ ወቅት ግጭቶችንና የጭቆናን የሚሸሹ ሰዎች ቁጥር እያደገ መጥቷል ሲል የተባበሩት መንግስታት ድርጅት ከፍተኛ ኮሚሽን አስጠነቀቀ። ዩኤንኤችሲአር ዓመታዊ ስደተኞች ጉባኤን ከከፈተበት ከጀኔቫ ሊሳ ሽላይን ለቪኦኤ ተከታዩን አጭር ዘገባ ልካለች። ሰለሞን ክፍሌ ያቀርበዋል።
ይህን ዜና ከድረ ገጻችን ለምትከታተሉ ፊልሙ የሚያሳየው ስደተኛ ሕፃናት በአንድነት ሲጫወቱና አብረው ሲማሩ ነው። መረጃዎች እንደሚጠቁሙት ግን የሕፃናቱ መጻኢ ዕድልም ሆነ አንድ ቀን ወደ ሀገራቸው የመመለሳቸው ተስፋ ብሩህ አይደለም። የዩኤንኤችሲአር ኮሚሽነር ፊሊፖ ግራንዲ ሲያስረዱ እርሳቸው ይህን ሥራ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም ሲረከቡ የዓለም ተፈናቃዮች ቁጥር ከፍተኛ ነበር። ዛሬ አድጎ 68 ሚሊዮን 500 ሺህ ደርሷል። ከእነዚህ ተፈናቃዮች 28 ሚሊዮኑ ደግሞ ስደተኞች ናቸው። የመፈናቀል ቀውስ ሁሉንም የዓለም አካባቢዎች መጉዳቱን ሲያብራሩም መካከለኛው ምስራቅ፣ ማዕከላዊ አሜሪካ፣ እስያ እንዲያውም በአውሮፓ ዩክራይንን ያጠቃልላል ብለዋል። ኮሚሽነር ፊሊፖ ግራንዲ ለጉባኤው ተሳታፊዎች ሲናገሩ አንዳንድ የጎረቤት አገሮች ድንበሮቻቸውን ለተፈናቃዮች ክፍት አድርገው ቢቆዩም ሌሎች ዘግተዋል ብለዋል። በዚህ ሳቢያ ኃላፊነቱ የወደቀው ደግሞ በአብዛኛው ከዓለም ስደተኞች 84 ከመቶን በሚያስተናግዱ ታዳጊ ሀገሮች ላይ ነው ብለዋል።
Yet further afield, often in rich countries, the trend
ከዚህ በተረፈም ሀብታም ሀገሮች ብዙውን ጊዜ ጥገኝነት ለሚፈልጉ ስደተኞች ሁኔታዎችን አስቸጋሪ ያደረጉባቸው ነው። ድንበሮቻቸውን በመዝጋትና የመጡትንም በመመለስ ላይ ናቸው። በዚህ ሂደት ህፃናት ከወላጆቻቸው ይለያያሉ። ሁኔታው የሚፈጠረው የአምሮ ጣባሳ እድሜ ልክ አብሮ የሚኖር ነው።
ግራንዲስ አጠቃልሉም በአሁኑ ጊዜ ሀብታም ሀገሮች ድንበሮቻቸውን እየዘጉ ባሉበት ወቅት ደሃ ሀገሮች በሮቻቸውን ለስደተኞች ክፍት አድርገው እንዲቆዩ መጠየቅ ይበልጥ አስቸጋሪ እየሆነ መጥቷል። መፍትሄውም ይበልጥ ውስብስብ ቢሆንም ሁሉ ነገር ተዳፍኗል ማለት እንዳልሆነ ማስረድተዋል። ለምሳሌ የተከሱትም በቅርቡ በኤርትራና ኢትዮጵያ መካከለ የተደረሰው ስምምነት በአፍሪካ ቀንድ ቀውሱን ለማብቃት ተስፋ ሰጪ ሆኗል ሲሉ ነው።
ዩናይትድ ስቴትስ፣ ካናዳና ሜክሲኮ ያደረጉት አዲስ የንግድ ስምምነት በዩናይትድ ስቴትስ ታሪክ ትልቁ የንግድ ስምምነት ነው ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ። የአሜሪካ ሰራተኞችን የሀገራቸውን ማለት ነው ለመጠበቅም ይረዳል ብለዋል። የዩናይትድ ስቴትስና የካናዳ ባለስልጣኖች ላለፈው ኩለለሊት የቆረጡት የጊዜ ገደብ ከመድረሱ በፊት ብርቱ ውይይት ካካሄዱ በኋላ ስምምነት ላይ እንደደረሱ ታውቋል። ለ25 ዓመታት ሲሰራበት የቆየውን ናፍታ በሚል ምህጻር የሚታወቀውን የሰሜን አሜሪካ ነጻ የንግድ ስምምነትን ለመተካት ከሜክሲኮ ጋር ሆነው ማሻሻያዎችን ለማድረግ እንደሚያስችላቸው ተገልጿል። የ1.2 ትሪሊዮን ዶላር ዓመታዊ የንግድ ገቢ የተመሠረተው የዩናይትድ ስቴትስ ሜክሲኮና ካናዳ ስምምነት በ60 ቀናት ውስጥ የሦስቱ አገሮች መሪዎች ይፈርሙበታል ተብሎ ይጠበቃል። ጥሩ አዲስ የንግድ ስምምነት ነው ሲሉ ፕሬዚደንት ትራምፕ ዛሬ አሞግሰውታል። ለሦስቱ አገሮች ጠቃሚ ነው፣ በናፍታ ስር ለነበሩት ብዙ ጉድለቶችና ስህተቶች መፍትሄ ያስገኛል ብለዋል።
የኢንዶኔዥያ ፕሬዚደንት ጆኮዊ ዊዶዶ በሀገሪቱ ከደረሰው ርዕደ መሬትና ሱናሚ ጋር በተያያዘ ዓለም አቀፍ ረድኤት ለመቀበል ፈቅደዋል። ሱሉዌሲ የተባለው ማዕከላዊ ደሴት ነው ክፉኛ የተጎዳው። የኢንዶኔዥያ የመዋለ ንዋይ አስተባባሪ ቦርድ ሊቀመንበር ቶማስ ሌምቦንግ ዛሬ ማለዳ ላይ በትዊተር አስታውቀዋል። የብሔራዊ ቀውስ አስተዳደር ቃል አቀባይ ፔሮ እንጎሮ ስለሚያስፈልገው እርዳታ ተናግረዋል። ዓለም አቀፍ ማህበረሰብ ሊረዳን የሚችል 6 ነገሮች አሉ። በፓሉ ከተማ ላለው 2000 ሜትር ማኮብኮቢያ የአየር ትራንስፖርቴሽን፣ ለስደተኞች የሚሆኑ ቴንዳዎች፣ የውሃ ማጣሪያዎች፣ ጄኔሬተሮች፣ የመስክ ሆስፒታሎችና የሕክምና ሰራተኞች ያስፈልጉናል ብለዋል። እስከ ዛሬ ማለዳ ድረስ በነበረው ጊዜ 844 ሰዎች ማለቃቸው ተረጋግጧል። የመድን ሰራተኞች በቀላሉ በማይደረስባቸው ቦታዎች ሲገቡ የሙታኑ ብዛት በሺዎች ሊሆን እንደሚችል በማስገንዘብ ባለስልጣኖች ስጋታቸውን ገልጸዋል።
ዋይት ሃውስ ቤተ መንግስት በዳኛ ካቫኖ ላይ የቀረበውን የወሲብ ጥቃት ክስ አስመልክቶ የሚካሄደውን የፌዴራል ምርመራ ቢሮ ምርመራን በበላይነት እየተቆጣጠረ እንዳልሆነ ገልጿል። ካቫኖ ለከፍተኛ ዳኝነት የታጩ ለጠቅላይ ፍርድ ቤቱ ዳኝነት ማለት ነው መሆናቸው የሚታወቅ ነው። አንዳንድ ዴሞክራቶች ምርመራው እጅግ ውሱን ነው የሚል ስጋት ያላቸው መሆኑን መሰረት በማድረግ ነው የዋይት ሃውስ ቤተ መንግስት ይህንን ያለው። ስለ ምርመራው ጊዜና አያያዝ የሕግ መወሰኛ ምክር ቤቱ እንዲወስን ነው የዋይት ሃውስ ካውንስል የፈቀደው ብላለች የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ ትናንት ለፎክስ ኒውስ ቴሌቪዥን በሰጡት መግለጫ። ዶክተር ክሪስቲን ብሌዚ ፎርድ በሕግ መወሰኛ ምክር ቤቱ ኮሚቴ ፊት ቀርበው ደረሰብኝ ስላሉት የወሲብ ጥቃት በተናገሩ ማግስት ነው የፌዴራል ፖሊስ ምርመራ የጀመረው። ካቫኖና ፎርድ በተናጠል ለሕግ መወሰኛ ምክር ቤቱ የፍርድ ኮሚቴ ቃላቸውን እንደሰጡ የሚታወቅ ነው። በአውሮፓ የዘመን አቆጣጠር በ1982 ዓ ም ሁለቱም የሁለተኛ ደረጃ ተማሪዎች ሳሉ ካቫኖ የወሲብ ጥቃት እንደፈጸመብኝ 100% እርግጠኛ ነኝ ብለዋል ዶክተር ፎርድ። ለጠቅላይ ፍርድ ቤቱ ዳኝነት የታጩት ብሬት ካቫኖ ግን በቁጣ የተከሰስኩበትን አላደረኩም ብለዋል። ዜናው በቃ። The Voice of America. ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 21 2011 ዓ.ም ምሽት ፕሮግራም ነው።
The people of Eritrea have not committed a crime or transgression that impels them to seek clemency.
የኤርትራ ሕዝብ ምህረት እንዲጠይቅ የሚያደርገው የፈጸመው ወንጀልም ሆነ ያደረሰው ጥፋት ስለሌለ እየጠየቀ ያለው ማቀቦቹ ያለመዘግየት እንዲነሱለት ብቻ ሳይሆን ለደረሰበት ጉዳትና እንዲያመልጡት ለተደረጉ እድሎች ማካካሻዎች እንዲደረጉ ጭምር ነው።
አሁን የአበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ክቡራትና ክቡራን አድማጮች፣ ቀደም ሲል የተባለውን ያደመጣችሁት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሞሐመድ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከተናገሩት የተወሰደ ነበር። ወደ ምሽቱ አብይ ርዕስ ዘገባ እንለፍ። በቤንሻንጉል ጉሙዝ ከማሼ ዞን በተለይ በበሎይ ጅጋንፎይ ተባብሷል በተባለ ግጭት ከ72000 በላይ ቁጥር ያለ ሰው ተፈናቅሎ ነቀምት እንደሚገኝ የምስራቅ ወለጋ ዞን አንድ ባለስልጣን ለአሜሪካ ድምፅ ተናግረዋል። የተደራጀና የታጠቀ ኃይል በተለይ ትናንት በኦሮሚያ በኩል ጥቃት ከፍቶ ነበር ተብሎ ቢያንስ 23 ሰው መገደሉም ተገልጿል። የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ አበራ ባይታ በበኩላቸው ሰዎች መፈናቀላቸው እውነት መሆኑን ገልጸው ቁጥሩ ግን የተጋነነ ነው ብለዋል። በቤንሻንጉል ጉምዝ በኩል ሌሎች 31 ሰዎች ተገድለዋል ብለዋል። ከሁለቱ ክልሎች ባገኘነው አጠቃላይ መረጃ በከተማይቱ ውስጥ ከተገደሉት ሰዎች ጭምር በአምስት ቀናት ውስጥ የ67 ሰው ሕይወት አልፏል። የአካል ጉዳት የደረሰባቸው ሰዎች መኖራቸውና ብዙ መኖሪያ ቤቶች መቃጠላቸውን ሁለቱም ክልሎች ተናግረዋል። ጽዮን ግርማ ዝርዝር አላት።
በቤንሻንጉል ጉምዝ ክልል በካማሼ ዞን በተለይ በሎይ ጅጋንፎይ በተባለ ወረዳ በተቀሰቀሰ ግጭት ከመስከረም 16 2011 ጀምሮ እስከ ትላንት መስከረም 20 ድረስ እንደቀጠለና ለብዙ ሰዎች ሞት፣ አካል ጉዳት፣ ቤት ንብረት መቃጠልና በሺዎች ለሚቆጠሩ ዜጎች መፈናቀል ምክንያት መሆኑን ያነጋገርናቸው ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። በክልሉ በካማሼ ዞን ከፍተኛ ጉዳት ደርሶበታል በተባለው በሎጂጋንፎይ ወረዳ የወሰን አስተዳደር አዋሳኝ በሆነው የምስራቅ ወለጋ የታጠቁ ኃይሎች በከፈቱት ጥቃት 23 ሰዎች መገደላቸውን የምስራቅ ወለጋ ዞን አስተዳደር ጸጥታ ኃላፊ አቶ ታከለ ቶሎሳ ለአሜሪካ ድምጽ ተናግረዋል።
ከ23ቱ 7 ፖሊስ፣ 11 ሚሊሻ፣ ሌሎች ደግሞ የአካባቢ ነዋሪዎች የሆኑ ናቸው። ይሄ በእኛ ዞን በእኛ መሬት ላይ የተገደሉ ናቸው። በውስጥ ግን እዚያም ኦሮሞና አማራ በስፋት ጉዳት ደርሶበታል የሚል መረጃ አለን።
አቶ ታከለ እንደሚሉት በቤንሻንጉል ጉምዝ ክልል የተከሰተው ግጭትን ተከትሎ ካለፉት 3 ቀናት ጀምሮ እስከ ትላንት ድረስ በደንብ የታጠቁ ኃይሎች ወደ ዞኑ ገብተው ጉዳት ማድረሳቸውን ነው።
የታጠቀ ኃይል ወደ እኛ አስተዳደር ዞን የሚያስተዳድሩ ወረዳዎች በተለይም በሳሲዳ፣ በሊሞ፣ በአሮ ሊሞ እና በጉተ ግዳ ውስጥ በመግባት የታጠቀ ኃይል ነው። ሲቪል ለብሶ ከባድ መሳሪያ ያዘ ነው። በመትረየስ ታግዞ ነው የሚዋጋው። ልምድ ያለውና ስልጠና ያለውም ኃይል እንደሆነ የሚያሳዩ ነገሮች አሉ። እንግዲህ ኃይል ማን እንዳደራጀ አይታወቅም፣ ግን የሚመራው ኃይል እንዳለና የራሱ ተልዕኮ እንዳለ የኦሮሞ አርሶአደር ጉምዝና አማራ አርሶአደር እንዳልሆነ የሚያሳዩ ነገሮች አሉ ማለት ነው።
ከግጭቱ በኋላ ብዙ ቤቶች መቃጠላቸውን፣ ጥቃቱ እየከፋ ሲሄድም በሺዎች የሚቆጠሩ ሰዎች ቀያቸውን ጥለው መፈናቀላቸውን፣ በአሁኑ ሰዓትም ነቀምት እንደሚገኙ ተናግረዋል አቶ ታከለ።
በዚህ ግጭት ሰበብም ቢያንስ ከቤንሻንጉል ጉሙዝ ካማሽ ዞን በሎይ ጅጋንፎይ ወረዳና ከያሶ ወረዳ የኦሮሞና አማራ ሕዝብ የተፈናቀለበት ሁኔታ አለ። በቁጥሩ ቢያንስ ወደ 40 ሺህ የሚሆን ሕዝብ ተፈናቅሏል። ከኛም ዞን ወሰን አካባቢ ካሉት በተለይም ከታች ወረዳ 30 ሺህ አካባቢ የሚሆን የተፈናቀለበት ሁኔታ አለ። በድምሮ ወደ 72 ሺህ የሚገመት ህዝብ ከቤቱ ተፈናቅሎ ወደ እኛ ዞን መቀም ከተማ በሳትዳ ወረዳ የተለያዩ አካባቢዎች በአሮልሙ በዝተ ግባ ውኪ አካባቢ ተፈሩበት ሁኔታ ነው ያለው።
የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳድር አቶ አበራ ባይታ ደግሞ በቤንሻንጉል ጉምዝ በኩል ምንም የታጠቀ ኃይል የለም፣ ራሳቸውን ለመከላከል መሳሪያ የያዙ አርሶ አደሮች ካልሆኑ በስተቀረ የተደራጀ የታጠቀ ኃይል የለም ካሉ በኋላ በእኛም በኩል የሰው ህይወት አልፈዋል ብለዋል።
አሁን በርካታ ሰው በጅምላም ሊያስብል በሚችል ደረጃ ወደ 28 የሚሆኑ ነገር ግን በአስተዳደር ወሰን ወደዛ የተካለሉና ኦሮሚያ ክልል ወይ ደግሞ ሳሲጋ ወረዳ የሚያስተዳድራቸው 28 ሰዎች ህይወት የጠፋበት ሁኔታ ነው ያለው። ታንካራ ቀበሌም እንደዚያው የ3 ሰው ህይወት ጠፍቷል ማለት ነው። አሁን ባለን ተጨባጭ መረጃ 31 ተረጋገጠ ነው ማለት ነው።
ባለፈው አርብና እሁድ ባቀረብነው ዘገባ የቤንሻንጉል ጉምዝ ክልል የግጭቱ መነሻ ያለውን ሲገልጽ ከሶስት ወራት በፊት በተደጋጋሚ ይከሰቱ የነበሩ ግጭቶችን በጋራ ለመፍታት ከምዕራብ ኦሮሚያ አስተዳደር አመራሮች ጋር ተዋቅሮ የነበረውን የኮሚቴ ስብሰባ አጠናቀው የተመለሱ የዞኑ አመራሮች ላይ የታጠቁ ሰዎች ባደረሱት ጥቃት 4 አመራሮች መገደላቸውን ተከትሎ የተቀሰቀሰ ግጭት ነው ብለውን ነበር። ግጭቱ የተቀሰቀሰውም ከዚህ የብቀላ ስሜት ነው ብለው ነበር። የታጠቁት ሰዎችም የኦነግ ባንዲራ የያዙ ታጣቂዎች ናቸው ብለውን ነበር። የኦሮሞ ነጻነት ግንባር ቃል አቀባይና ስራ አስፈጻሚ አቶ ቶሌራ ዳባ በበኩላቸው የኦነግ ሰራዊት በፍጹም በእንዲህ ያለ ተግባር ላይ አይሰማራም ብለዋል። ከነዋሪዎቹ ባገኘነው መረጃም እነዚህ 4 ሰዎች ከተገደሉ በኋላ የቤንሻንጉል ጉምዝ ነባር የተባሉ ብሔረሰብ አባላት በቀስትና በጦር ጭምር የታገዙ ጥቃት አድርሰው ሰዎችን መግደላቸውን ገልጸውልን ነበር። ለአቶ አበራ በዚህን ጊዜስ የተገደሉት ሰላማዊ ዜጎች ምን ያህል ናቸው ብያቸው ነበር።
ከፍተኛ ግጭት የነበረበት እንደነ አንገርባጃ ቀበሌ ላይ አንድ ሰው ህይወት እንደጠፋ ነው መረጃ ያለን። በካማሽ ዙሪያ አካባቢ ላይም ወደ 8 የሚሆኑ የሞት አደጋ ደርሷል ማለት ነው።
በአጠቃላይ ከሁለቱ ክልል የአካባቢው አመራሮች የተገኘው መረጃ የሚያሳየው የ67 ሰዎች ህይወት በ5 ቀናት ውስጥ ማለፉን ነው። ከዚህ በተጨማሪም ቁጥራቸው የበዛ ሰዎች ከቤንሻንጉል ጉምዝ ተፈናቅለው ነቀምት በችግር ላይ መሆናቸውን ገልጸውልናል። የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊው አቶ ታከለ ነቀምት ያሉት ተፈናቃዮች 72 ሺህ ይደርሳሉ ብለዋል። የቤንሻንጉሉ አቶ አበራ ደግሞ ይህንን ቁጥር አስተባብለዋል።
ቁጥሩን በሚመለከት የተለያዩ ቁጥሮች ናቸው። አልፎ አልፎም 78 ሺህ፣ 48 ሺህ እና 50 ሺህ የሚል የመረጃ መጣረዞች አሉ። በእኛ እምነት ግን ኢንታክል ሰው ተፈናቅለዋል የሚል እምነት የለምም። እንደ ቤንሻንጉል ጉሙዝ ክልል በእኛ በተወሰኑ በ3 ማዕከላቶች ናቸው ሰው ማፈናቀላቸውን የምናውቀው። የተፈናቀሉትንም ለመመለስ በበሎ ጂጋንፎ ወረዳ አብዛኛ ሰው ወደ ነቀምተ እንዲሁም በበሎ በሬዳ የሚባል የኦሮሚያ ግዛት ውስጥ እነዛ ለመመለስ የተጎራባጭ ወረዳዎች የቤኒሻንጉል፣ የበሎ ጂጋንፎ እና ሳሲጋ ወረዳ እንዲሁም ከማሺ ዞን እና ምስራቅ ወለጋ ዞን ተፈናቃዮችን ወደ ቀድሞ ቀያቸውን ለመመለስ በሁለቱም በኩል ኮሚቴ ተዋቅሮ እየተነጋገሩ ያሉበት ሁኔታ ነው ያለው ማለት ነው።
ምን ያህል ይሆናሉ በእናንተ እምነት ቁጥሩ?
አሁን ይህን ያህል ነው ብሎ እርግጠኛ ሆኖ መናገር አይቻልም። መፈናቀሉ በአንድ ወገን ብቻ አይደለም፣ በሁለቱም በኩል በስጋት ምክንያት በተለይ የኦሮሞ ማህበረሰብ ወደ አቅራቢያ ከተሞች እና በቅርብ ደግሞ የሚያገኟቸው የኦሮሚያ የሚያስተዳድራቸው አካባቢዎች ወደዛ አካባቢ ነው የተፈናቀሉት። የእኛም የጉሙዝ ማህበረሰብ አብዛኛው ወደ ጫካ እና ጥቃት አይደርስብኝም ብሎ ወደ አሰባቸው አጎራባች ቀበሌዎች እና አካባቢዎች ከሁለቱም ወገን እርስ በራሱ ሰው ተፈራርቶ መፈናቀሉ ደርሰዋል ማለት ነው እንጂ።
አዎ፣ ግን አሁን በእኛ እምነት ቁጥሩ ይህን አይደርስም ሲሉ ምን ላይ ተመርኩዘው ነው? ምን ያህል ቁጥር ነው ታዲያ የሚሉት እርስዎ?
አሁን የግጭቱ የተነሳባቸው ማዕከላቶች በግልጽ ይታወቃሉ። ለምሳሌ አሁን በሎጂጋንፎይ ማዕከል ላይ ሶጌ የሚባለው ከተማ ላይ የኦሮሞ፣ የአማራ እና ሌሎች ብሔረሰቦች እንዲሁም የጉሙዝ ማህበረሰብ በጋራ ተዋደነ ተፋቅሮ የሚኖሩበት አካባቢ ነው። ሲቀጥልም በሎጂጋንፎ እዛው ሳይድ አለቻ ቀበሌ ላይ እንዲሁም ታንካራ፣ ዋጃ እና አንገርሜቲ በእነዚህ በማዕከላቶች ላይ አሁንም የኦሮሞ እና የአማራ ማህበረሰቦች ሌሎች በስጋትና ፍርሃት ምክንያት የለቀቁ ቢሆንም አብዛኛው ሰው በማዕከል ላይ መደበኛ እንቅስቃሴውን እያደረገ ያለበት ሁኔታ በተጨባጭ መረጃዎች አሉ። ስለዚህ ይህን መነሻ አድርገን ኢንታክል ሰው ከአካባቢያችን ተፈናቅሏል የሚል እምነት የለን። ግን የሰው መፈናቀሉ እርግጠኛ ነው፣ ግን በቁጥር ደረጃ ኢንታክል ይደርሳል ብለን አናምን።
የኦሮሚያና የቤንሻንጉሉ ኃላፊዎች ሌላው የገለጹት ነገር ግጭቱ በህዝቦች መካከል የተከሰተ አይደለም፣ ማንነታቸው ያልታወቁ በከፍተኛ ሁኔታ የታጠቁና የተደራጁ ኃይሎች ናቸው፣ እነዚህ ኃይሎች ለውጡን የማይደግፉ ናቸው ብለዋል። ሁለቱም በዛሬው ዕለት የተኩስ ድምጽ መቋረጡንና ሁኔታው መረጋጋት እንዳሳየም ገልጸውልናል። ሁለቱም የፌዴራልና የመከላከያ ሰራዊት አባላት ግጭቱን ለማብረድ በቦታው እንደሚገኙ ተናግረዋል። የተፈናቀሉት ሰዎች በበኩላቸው ነቀምት ውስጥ ፈቃደኛ የሆኑ የነቀምት ነዋሪዎች እያደረጉላቸው በሚገኘው እርዳታ እየታገዙ የሚበላና የሚለበስ ማግኘታቸውን ገልጸው ከዛ ባለፈ ግን ችግር ላይ መሆናቸውን፣ ከቤተሰቦቻቸው ጋር መጠፋፋታቸውን ነግረውኛል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የህወሀት 13ኛ ድርጅታዊ ጉባኤ ዶክተር ደብረጽዮን ገብረ ሚካኤልን የፓርቲው ሊቀመንበር አድርጎ መርጧል። በጉባኤው 55 የማዕከላዊ ኮሚቴ አባላት ተመርጠዋል። ከእነዚህ 30ዎቹ ለኮሚቴው አዲስ ናቸው። የኮሚቴው አባላት ከዚህ ቀደም ከነበሩት 45 ወደ 55 ቁጥር እንዲጨምር የተደረገ ሲሆን የሥራ አስፈጻሚ አባላትም ከ9 ወደ 11 ከፍ እንዲል ተደርጓል። 12 የማዕከላዊ ኮሚቴ ነባር አመራሮች በክብር ከኮሚቴው ተሰናብተዋል። በዚሁ ጉባኤ የድርጅቱ ሕገ ደንብ ተሻሽሏል። በዚህ መሰረት የህወሀት አባል ለመሆን የትግራይ ተወላጅ ብቻ ሳይሆን የሌላ ክልል ተወላጅም የፓርቲው መስመር ካመነበት አባል መሆን ይችላል ተብሏል። ዝርዝሩ ከሙልጌታ ጽባ።
መስከረም 16 2011 የጀመረው 6 ቀናትን የወሰደም የህዝባዊ ወያነ ሓርነት ትግራይ 13ኛ ድርጅታዊ ጉባኤ በዛሬው ዕለት የድርጅቱ አመራር በመምረጥ ተጠናቋል። ዶክተር ደብረጽዮን ገብረ ሚካኤል የድርጅቱ ሊቀመንበር፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ደግሞ ምክትል ሊቀመንበር በመሆን ተመርጧል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጉባኤው የተሳካ ነበር ብለዋል።
አብዚ ታሪካዊ ጉባኤ ሕድሕድና ክንምልሶ ዝግባእ ሕቶ ነይሩ እዩ። ኣብዚ ጉባኤ ዝተረኸብና
በዚህ ታሪካዊ ጉባኤ እያንዳንዳችን ልንመልሰው የሚገባ ጥያቄ ነበረም። ሁላችን የሰማዕታትን አደራ ተቀብለን ለህዝባችን የሚጠቅም ውሳኔዎች እናስተላልፋለን ወይስ ሌላ ተንኮል ልንሰራ ነው የሚል ጥያቄ ተነስቷል። የጉባኤተኛውን መልስ የሰማዕታትን አደራ ተቀብለን እንሰራለን ብቻ ሳይሆን በላቀ ሁኔታ እናከብራለን፣ ለታገልለት ዓላማም በበለጠ አስተዋጽኦአችን ለማበርከት ታማኝ የመስመርና የህዝብ ልጆች ነን የሚል ነው። የመድረኩ ጥያቄ መልስ ለእኛ ጸጸት ውስጥ የማያስገባ ህዝባችንን ማዕከል አድርገን ታሪክ ለመስራት የወሰንነን የሚል ነው። ሆኖም ጉባኤያችን ከሚያደናቅፉ አጽድተን ህዝባችንን የሚጠቅም በክልላችን አዲስ የለውጥ ምዕራፍ የሚያበስር ለሀገርም አዎንታዊ አስተዋጽኦ የሚያበረክት ታሪካዊ ውሳኔ ወስነናል ነው ያሉት። የድርጅቱ ጉባኤ ለማደናቀፍ የሚሞክሩ አካላት ነበሩ፣ እነሱም አልተሳካላቸውም ብለዋል። ጉባኤተኛው በተግባር ህዝቡን የሚጠቅም ስራ እንዲፈጽም አሳስበዋል። አጠቃላይ የጉባኤውን ሂደት አስመልክቶ መግለጫ የሰጡ የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም በ13ኛው ድርጅታዊ ጉባኤ 45 የነበረው የፓርቲው ማዕከላዊ ኮሚቴ ወደ 55 ከፍ እንዲል እንደተደረገ ተናግሯል። በዚህም 55 ማዕከላዊ ኮሚቴ አባላት ተመርጧል።
አዲሱ ማዕከላዊ ኮሚቴ 13 ሴቶች በጾታ ደረጃ ከሁለት ሶስተኛው በላይ ደግሞ አዲስ አባላት የተካተቱበት ማዕከላዊ ኮሚቴ ነው። ከትጥቅ ትግል ጀምሮ አመራር ውስጥ የነበረው አካል በአብዛኛው ወጥቶ የተወሰነ ኮር ኃይል ብቻ የቀረበት ከሞላ ጎደል አብዛኛው በአዲስ በምሁራንም በተለያዩ የሀሳብ ዳይቨርሲቲ ሊያንጸባርቅ በሚችል መልኩ የተዋቀረ ማዕከላዊ ኮሚቴ ነው። ስለዚህ ምርጫውም የተሳካ ነበር። እጅግ ከፍተኛ መተጋገል የተሞላበት ከሞላ ጎደል ጉባኤተኛው ያገለግሉኛል ብሎ ያመናቸውን ሰዎች የመረጠበት ጉባኤ ነበር ማለት ይቻላል።
ከተመረጡት 55 የኮሚቴው አባላት 30ዎቹ አዲስ ናቸው። እነዚህ ለድርጅቱ ጥንካሬ ለህዝቡም የለውጥ ሂደት ትልቅ አስተዋጽኦ አላቸው ብለዋል።
አዳዲስ ሐሳቦች መምጣት የሚችሉበት እድል ይኖራል። ፖሊሲዎችና ስትራቴጂዎችም በደም በየጊዜው መፈተሽ መቻል አለባቸው። ችግሮቻችንን ለመፍታት ያላቸው አቅም በየጊዜው መፈተሽ መቻል አለበት። ስለዚህ አዲስ አቅም ትምህርት ዝግጅቱም የተሻለ የሆነ ኃይል በሚመጣበት ጊዜ ያስተሳሰብ ብዙነት ይኖራል። ስለዚህ ፖለቲካ ትግሉ መማወቅ መቻል አለበት። በዛ ላይ ተመስርቶ አዳዲስ ሐሳቦች፣ አዳዲስ አቅጣጫዎች፣ አዳዲስ ስልቶች ኢንተርቴን ማድረግ የሚቻልበት እድል ይፈጥራል።
በጉባኤው የድርጅቱ ህገ ደንብም ማሻሻያ ተደርጎለታል።
ህገ ደንብ ውስጥ አባልነትን በሚመለከት የስብሰባ ስነ ስርዓትን፣ ውሳኔ አሰጣጥን በሚመለከት የተወሰኑ አንቀጾች ናቸው። ለምሳሌ የህወሓት አባል መሆን የሚችል ሰው ነሰሰል የትግራይ ተወላጅ መሆን የለበትም። እዚህ አካባቢ የሚኖር የሌላ ብሔር ተወላጅም በህወሓት መስመር ላይ እምነት እስካለው ድረስ አባል ማይሆንበት ምክንያት የለም።
አዲስ ከተመረጡ የኮሚቴው አባላት ዶክተር ኪሮስ ጉዕሽና ወይዘሮ ሰብለ ካሕሰን የተሰጠን ኃላፊነት ተቀብለን ለህዝቡ እናገለግላለን ሲሉ ቃል ገብተዋል።
የዲሞክራታይዜሽን ስራዎች ላይ በሚገባ መስፋፋትና ወደሚጠበቅበት ደረጃ ማድረስ ነው። ሌላው ከተቀመጡ አቅጣጫዎች ሊሰሩ የሚገባቸው ህዝቡ በርካታ ጥያቄዎች አሉ። የመልካም አስተዳደር ጥያቄዎች አሉ። የልማት ጥያቄዎችን አሉ። እነዚሁም በሚገባ መመለስ ነው። እንደዚሁም ሰላም አስፈላጊ ነው ለሁሉም ነገር። ስለዚህ በእነዚህ ዙሪያዎች ላይ እነዚህ ልማት፣ ዲሞክራሲ መስፋትና ሰላም መረጋገጥ ላይ የተቀመጡ አቅጣጫዎች አሉ። ስለዚህ የዚህኛውን የማዕከላዊ ኮሚቴ ኃላፊነት የሚሆነው እንደ ማዕከላዊ ኮሚቴ አባል እነዚህ ኮር የሆኑ ምሽኖች ላይ በሚጠበቀው ደረጃ ላይ እንዲፈጸሙ ህዝቡ የሚረካበትን ስራ እንዲሰራ ያው አመራር መስጠት ነው፣ መፈጸምና ማስፈጸም ነው ሊሆን የሚችለውና በዚህ ደረጃ ነው ተዘጋጅተን።
ነባሩም አመራር ያው ከጎናችን ሆኖ ያለውን ተሞክሮ የሚያስተላልፍበት ደረጃ ላይ ነው ያለው። አዲሱ አመራር ደግሞ የህዝቡን ጥያቄ በየደረጃው እያየ ለመመለስ ዝግጁ የሚሆንበትና በመድረኩም የሚፈተንበት ሁኔታም የሚፈጥር ነው። እንዲሁም ህዝቡ በየደረጃው ወጣቱ እንዲሳተፍ አሁን ያለበትን የህዝቡን ጥያቄ በየደረጃው የልማት፣ የመልካም አስተዳደር፣ የዲሞክራሲ ጥያቄ እንዲመልስ ይጠይቅ ስለነበረ ለጥያቄው ምላሽ ያገኘ ነው የሚመስለኝ። ስለዚህ እኔ ጥሩ የመተካካት ሂደትና ፍጹም ዲሞክራሲያዊ የነበረ ሂደት ነበር። አሁን ያለንበት መድረክ ደግሞ እንደ ሀገር ይሁን እንደ ክልል ፍጹም ልማታዊ ዲሞክራሲያዊ መስመራችንን ተከትለን በመሄድ ከመናገር በላይ በውጤት የምንለካበት ወቅት መሆኑን ነው የማውቀው። ስለዚህ እኔም በተቻለኝ አቅም ህዝባዊ የሆነ አስተሳሰብ፣ ስልጣን ባለቤት ህዝቡ ነው። ስለዚህ ችግሮችን ከህዝቡ በማዳመጥ መፍትሄዎቹም ህዝቡ ላይ ስላሉ ከህዝቡ በመስማት በተቻለኝ አቅም ሌት ተቀን በመስራት ህዝቡ የሚያስበውን ነገር ውጤታማ በሆነ መልኩ ለማከናወን ዝግጁ ሆኛለሁ።
በጉባኤው 12 የማዕከላዊ ኮሚቴ የነበረ አመራሮች በክብር ተሰናብተዋል። የህወሓት ድርጅታዊ ጉባኤ ተሳታፊዎች በጉባኤው መጨረሻ የአቋም መግለጫ አውጥተዋል። በዚህ መሰረት ህዝብ በተሻለ መልኩ ለማገልገል በአመራር ላይ ትኩረት ተደርጎ እንደሚሰራ አስታውቀዋል። ዲሞክራሲ በማስፋት ዙሪያም እንሰራለን ሲሉ ገልጿል።
ርክባት ኢትዮ ኤርትራ ናብ ንቡር ቦትኡን ምምላስ
የኢትዮጵያና ኤርትራ ግንኙነት ወደ ነበረው ቦታ ለመመለስ የተጀመረው ስራ ተጠናክረው ይቀጥላሉ። የሁለቱም ህዝቦች መሰረታዊ ጥቅም ለማረጋገጥ ብዙ ርቀት መጓዝ እንደሚያስፈልግ፣ ብዙ ጥንቃቄና ብልሃትም የሚጠይቅ መሆኑ ህወሓትና የትግራይ ህዝብ ይገነዘባሉ። ሰላም ለማረጋገጥ የሚጠቅሙ ሁሉም መንገዶች በመጠቀም የትግራይና የኤርትራ ህዝብ ወንድማማችነት ወደ ነበረው ቦታ ለመመለስ ከኛ የሚጠበቅ ሁሉ እንፈጽማለን ነው ያሉት። ከአሁን በፊት የፓርቲው ስራ አስፈጻሚ አባላት 9 ነበሩ። በአሁኑ ጉባኤ ወደ 11 ያደጉ ሲሆን በዚህ መሰረትም ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ጌታቸው ረዳ፣ አቶ አለም ገብረ ዋህድ፣ አቶ ጌታቸው አሰፋ፣ ወይዘሮ ኬሪያ ኢብራሂም፣ ዶክተር አብርሃም ተከስተም፣ አቶ አስመላሽ ወልደ ስላሴ፣ ዶክተር አዲስ አለም ባሌማ የህወሓትና ኢህአዴግ ስራ አስፈጻሚ ኮሚቴ አባላት ሲሆኑ አቶ በየነ መክሩና ዶክተር አክሊሉ ኃይለ ሚካኤል ደግሞ የህወሓት ስራ አስፈጻሚ ኮሚቴ አባል ብቻ ሆነው ተመርጧል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
አመሰግናለሁ ሙሉጌታ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ብሔረ አማራ ዲሞክራሲያዊ ንቅናቄ በምህፃር ብአዴን እየተባለ ሲጠራ የቆየው የአማራ ክልል ገዢ ፓርቲ ስሙን ወደ አማራ ዲሞክራሲያዊ ፓርቲ አዴፓ መቀየሩን ትናንት አስታውቋል። አዴፓ የማዕከላዊ ኮሚቴውን እጩ አባላት ጥቆማ እያካሄደ ሲሆን አቶ ደመቀ መኮንን እንዲሰናበቱ ትናንት ቀርቦ የነበረን ሐሳብ ጉባኤው በመቃወሙ ባሉበት እንዲቀጥሉ ተወስኗል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ትላንት ሲያሚው ከብሔር አማራ ዲሞክራሲያዊ ንቅናቄ ወደ የአማራ ዲሞክራሲያዊ ፓርቲ የቀየረው አዴፓ በዛሬው ውሎ 75 የማዕከላዊ ኮሚቴ እጩ አባላትን ጥቆማ አካሂዷል። ከተመረጡ 65 አባላት ውስጥ 13ቱ ለአዴፓ ማዕከላዊ ኮሚቴ ስራ አስፈጻሚ፣ 9ኙ ለኢሃዲግ ስራ አስፈጻሚ ይመረጣሉ ተብሏል። የምርጫው ቆጠራ በአሁን ሰዓት እየተካሄደ ሲሆን ውጤቱ ነገ ይፋ ይሆናል ተብሏል። ይበንዲ እንዳለ ትላንት አቶ ደመቀ መኮንንን ጨምሮ 12 ለማዕከላዊ ኮሚቴ አባልነት ባይወዳደሩ ብሎ ማዕከላዊ ኮሚቴው ለጉባኤው ካቀረበው ነባር አመራሮች ውስጥ የአቶ ደመቀን በክብር ይሰናበቱ ተብሎ የቀረበውን ሐሳብ ጉባኤው በሙሉ ድምጽ በመቃወሙ እንደገና እንዲቀጥሉ ሆኗል። ቀሪዎቹ ግን በትምህርትና በክብር ተሰናብተዋል። በትምህርት ከተሰናበቱት ውስጥ አቶ አለምነው መኮንን፣ አቶ ለገሰ ቱሉ፣ አቶ ጌታቸው ጀንበር፣ አቶ ኢብራሂም መሐመድ፣ አቶ ደሳለኝ አምባውና ወይዘሮ ባንቺርጋ መለስ ሲሆኑ በክብር የተሰናበቱት አቶ ከበደ ጫኔ፣ አቶ መኮንን የለውም ወሰን፣ ወይዘሮ ፍሬሄ ህይወት አያሌው፣ ወይዘሮ ብስራት ጋሻው ጠናና አቶ ጌታቸው አምባዬ ናቸው። በአምባሳደርነት እያገለገሉ ያሉና የተሰናበቱ አቶ ካሳ ተክለ ብርሃንና ወይዘሮ ዘናቡ ታደሰ ናቸው። ከውድድሩ ውጪ የሆኑት የቀድሞ የባዕዴ ማዕከላዊ ኮሚቴ አባላትም ከአሁን በኋላ በመንግስት የስራ ኃላፊነት እንደማይቀጥሉ ተወስኗል። በሌላ ዜና አዴፓ በትላንትናው ውለው ከስያሜና ከአርማ ለውጥ በተጨማሪ ልዩ ልዩ ውሳኔዎችን አጽድቋል። በውሳኔዎቹ ዙሪያ ደግሞ አንዳንድ ምሁራን አስተያየታቸውን ሰጥተዋል። ባለፉት 27 ዓመታት ድርጅቱ የአማራ ህዝብንና በማንነት ጥያቄዎች ላይ መልስ ለመስጠት አቅም አልነበረውም በሚሉና በሌሎች ጥያቄዎች ላይ ከወራት በፊት ያነጋገርናቸው ምሁራን ገልጸውልን ነበር።
አሁን ያለውን ህዝቡን የአማራን ህዝብ ከፍታ፣ ስነ ልቦና፣ እሴት፣ ታሪክ፣ አዲስ ሀሳብ፣ አካሄድ፣ አሰራር፣ ተቋም፣ ባህል መፍጠር ያስፈልጋል። ካልሆነ የለውጥ ፍላጎቱ ጣራ የነካ ነው። የለውጥ ፍላጎቱ ደግሞ የጥቂቶች አይደለም፣ የብዙሃኑ ነው። ይሄ በራሱ ጎርፍ ነው።
ብአዴን ከአማራ ህዝብ ጋር የመቀጠል ያለመቀጠል እድሉ በዚህ ጉባኤ የሚወሰን ይመስለኛል። ሌን ጨምሮ አብዛኛው ሰው ህልም አለው። ብአዴን እውነተኛ የአማራ ህዝብ ሆኖ ይወጣል፣ ይቀየራል፣ ለዚህም ከጎኑ እንሆናለን የሚለው ብዙ ነው። ይህም የሆነው ግን አንድ እርምጃ ካየነው ሰው እንደተለመደው አድበስብሶ እንዲህ ብዬ አልፋለሁ የሚል ከሆነ ብአዴን የራሱን እድሜ ያሳጥረዋል የሚል ግምት ነው ያለኝ። ይህን ደግሞ እንዲያደርግ አንመኝም፣ እሱም ያደርጋል ብዬ አላስብም።
በዚህም በተለይ በ12ኛው ድርጅታዊ ጉባኤ ላይ ለጥያቄዎቹ በሙሉ መልስ ይሰጠናል ብሎ የጠበቀው የአማራ ህዝብ ብዙ ነው። የድርጅቱ ምክትል ሊቀመንበር አቶ ገዱ አንዳርጋቸውም ከአራት ቀናት በፊት ጉባኤውን ሲከፍቱ ተስፋ የሰነቀ ንግግር አድርገው ነበር።
የክልሉ ሰላም ከሞላ ጎደል መረጋጋት የታየበት ሲገኙ በአግባቡ መልክ ያላሉ ጉዳዮች ያሉበት ነው። ዲሞክራሲያችን በድልም በፈተናም የተከበበ ነው። የልማት የፍትሐዊ ተጠቃሚነት አስተማማኝ የኑሮ መሰረት የሆኑ የስራ እድል የመፍጠር ጉዳይ የወቅቱ መሰረታዊ የህዝባችን ጥያቄዎች ናቸው። ብአዴን እነዚህን እና ሌሎች ያልተመለሱ የማራስ ጥያቄዎችን በመመለስ የመጪው ዘመን የአማራ ህዝብ እውነተኛ የፖለቲካ ፓርቲ ሆኖ ለመውጣት አዲስ ፍላጎት፣ አቅምና ተነሳሽነት ገንብቶ የአዲሱን ዘመን ጉዞ ምዕራፍ አንድ ምሮ ለመጀመር በዝግጅት ላይ የሚገኝ መሆኑ በዚህ ታሪካዊ ጉባኤ ሳበሳችሁ በኩራት ነው።
ጉባኤው በአራት ቀናት ቆይተው በክልሉ የልማትና የመልካም አስተዳደር ችግሮች፣ የዲሞክራሲ ስርዓት ግንባታ፣ የነባር አመራሮች ተጠያቂነት፣ የኦዲት ቁጥጥርና ኮሚሽን ሪፖርት፣ አዲስ አመራር ምርጫ፣ ተዳደሪያ ደንብ ማሻሻል በሚሉና በሌሎች ጉዳዮች ጉባኤው ሰፊ ውይይት አድርጓል። ልዩ ልዩ ውሳኔዎችን አስተላልፏል። በዚህ መሰረት በመተዳደሪያ ደንቡ ላይ የተቀመጡት የድርጅቱ ስያሜና የአርማ ለውጥ አድርጓል። የአባልነት መስፈርትንም በተመለከተ ግን ማንኛውም ኢትዮጵያዊ የድርጅቱን ፕሮግራም እስከተከተለ ድረስ አባል ሆኖ መታገል ይችላል የሚለው የቀድሞ እንዳለ እንዲቀጥል ተደርጓል ያሉት የጉባኤው ቃል አቀባይ አቶ ምግባሩ ከበደ ናቸው። የወሰንና የማንነት ጥያቄን በተመለከተ ህገ መንግስቱን መሰረት ተደርጎ እንዲፈጸም በጉባኤው ተወስኗል ብለዋል ቃል አቀባዩ።
የብአዴን አቋም ጉባኤተኛውም የወሰደው አቋም የኢትዮጵያ ክልሎች የተካለሉት ህገ መንግስቱ በሚለው አኳን አይደለም። ህገ መንግስቱ የወጣው 1987 ዓ.ም ነው። አሁን ያለው የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ጸንተው የሚሰራባቸው ህገ መንግስቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ነው። ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ወይም ይካለል ተብሎ ጉባኤተኛው ሲነጋገር በህገ መንግስቱ የተቀመጡት ሶስቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አስተፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው ደግሞ በዚህኛው ክልል ነው በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራየም ጥያቄ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው የሁሉ ቅሬታ እየተፈጠረ ያለ ነው ህዝቡ እያነሳ ያለው። ስለሆነም ህገ መንግስት ጥያቄውን ይፈታል። የኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም ትልቁ በሽታ። የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የጸረ ዲሞክራሲ ችግር ነው የኢትዮጵያን ችግር የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ ይሁን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል። አከላለል በዛ አኳኋን መመለስ ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አሰፋፈራችን አማራ ነው ያለው ወደ አማራ የሚመጣበት፣ ትግራይ ነው ያለው ወደ ትግራይ የሚሄድበት። ወልቃይትን በተመለከተ ተመሳሳይ ጥያቄ ነው። በመሰረቱ የአማራ ክልል ጥያቄ ብቻ አይደለም፣ በመላ ኢትዮጵያ ያለ ጥያቄ ነው። ዋና መፍትሄው ግን ህገ መንግስቱ በሚለው አኳኋን የክልሎች አከላለል ተግባራዊ ሊደረግ ይገባል።
የአማራ ህዝብ መሰረታዊ ጥያቄ የሆኑ ጥያቄዎች በጉባኤው መልስ አግኝተዋል ወይስ አላገኙም ብለን ከዚህ በፊት ያነጋገርናቸውን አቶ ቹቹ አለባቸውን ጠይቄ ነበር።
የህዝቡን አጀንዳዎች የራሱ አድርጎ ይዞ መጥቷል ብአዴን። ከአሁን በኋላ የወሰንና የማንነት ጥያቄዎች፣ የኢትዮ ሱዳን ድንበር ጉዳይ እና ብቁ አመራር የመፍጠር ጉዳይ፣ እነዚህ ህዝቡ ተአምር ሊያይባቸው የሚፈልጋቸው ነጥቦች ናቸው። ከዚህ አኳያ ብአዴን የተሟላም ባይሆን አጀንዳዎቹን ወስዷል። ብአዴን አጀንዳውን ወስዷል። በእርግጥ አጀንዳውን የወሰደበት ምክንያት አሁን እንደገባኝ በዚህ ህገ መንግስት ይፈታል አይደለም። ብአዴን እያለ ያለው ምንድን ነው? ህገ መንግስቱ የወጣው በ87 ነው። ክልላዊ የተካሄደው በ1984 ነው፣ በሽግግሩ መንግስት ነው። ስለዚህ በዚህ ህገ መንግስት መሰረት አልተፈጸመም። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድን ነው? ስታተስ ኮ ወይም ወደ ነበረበት መመለስ ማለት ነው። አሁን ወደ ነበረበት ይመለስና እዛ በኋላ ህዝቦች እንዲወስኑ ይደረጋሉ ማለት ነው። ግን ቀላል አይደለም። በጣም ብዙ ነገሮች ተሳክረዋል። በጣም ብዙ ነገሮች ተበላሽተዋል። ብአዴን አጀንዳውን መውሰዱ አንድ ጉዳይ ሆኖ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከአመራሩ አንጻር ሁለት ነገር ነው የሚፈለገው። በአንድ በኩል በህዝቡ ቅሬታ ያለባቸው አካላት ከአመራርነት እንዲነሱለት ነው። በሌላ በኩል ደግሞ በአብዛኛው ወጣት ኃይል ገብቶ አመራሩ እንዲያጠናክር ነው። የመጀመሪያው ፍላጎት የብአዴንም የህዝቡም የተሳካ ይመስለኛል። ቅሬታ ያለባቸው ሰዎች በረዥም ጊዜ የቆዩ እነሱ የአመራር ቦታ በተለያየ መልኩ እንዲለቁ ተደርጓል። ምን ያህል በሚገባው ገለል ተደርገዋል ሌላ ጥያቄ ሆኖ፣ ግን ዞሮ ዞሮ በአመራሩ ላይ እንዳይቀጥሉ የተደረገበት አግባብ ከሞላ ጎደል ሲታይ የህዝቡም የብአዴኑ ፍላጎት በዚህ መልኩ ጥሩ ሄደዋል ብዬ አስባለሁ። ግን ግቡ ምንድን ነው? ሰዎቹ ማስወገድ ወይም ማስወጣት ብቻ አይደለም፣ እነሱም በተሻለ ሰው መተካት ነው። አሁን እነዚህን ሰዎች ካስወጣን በኋላ በሚሻሉ ሰው ተክተናቸዋል የሚለው ግን አሳሳቢ ይመስለኛል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ዝግጅቶቻችንንና የቪዲዮ ዘገባዎችንን ማግኘት ትችላላችሁ። በተጨማሪም ሃሽታግ ቪኦኤ አምሃሪክ በትዊተር ላይ እንገኛለን። ሐሳቦቻችሁን አንሸራሽሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍስሐዬ ነን።
አሁን ከምሽቱ 3:38 ሆኗል አዲስ አበባ ላይ። ወደ ተከታዩ ዝግጅታችን እናልፋለን። ወደ ጋምቤላ ይወስደናል።
በቅርቡ በጋምቤላ ከተማ የጸጥታ ኃይሎች የስድስት ሰዎች ሕይወት የጠፋውና 15 የሚበልጡ ሌሎች የቆሰሉት በሰላማዊ መንገድ ተቃውሞ በማሰማት ላይ እንዳለን ነው ሲል ያነጋገር ነው የአኟክ ወጣቶች አስተባባሪ ገልጿል። የመንግስቱ ባለስልጣን በጸጥታ ኃይሎች እጅ ሕይወት መጥፋቱን አላስተባበሉም። ነገር ግን ወጣቶቹ ሁከት ሊፈጥሩ ሲሉ የጸጥታ ኃይሎች እንዲያቆሙ ቢጠይቋቸው እምቢ በማለታቸው በተፈጠረው ግጭት እንደሆነ ይናገራሉ። ቆንጅታዬ ሁለቱንም ወገኖች አነጋግራ ተከታዩን ዘገባ ይዛለች።
ጥቃት የደረሰብን በጠቅላይ ሚኒስትር አብይ አህመድ የሚመራው የመደመርና የለውጥ እንቅስቃሴ ክልላችን አልደረሰም ብለን ተቃውሞ በማሰማታችን ነው ይላል የጋምቤላ ወጣቶች አስተባባሪ ኦባንግ ኡጉታ።
የመልካም አስተዳደር ችግር እንዳለና እስከዛሬ ድረስ በአገሪቱ ውስጥ በዶክተር አብይ አመራር እየተከሰተን ያለውን ለውጥ ወደ ጋምቤላ አለመግባቱና ያለው አመራር ሲስተም እንደ ሌሎች የኢትዮጵያ ክልሎች ሪፎርም ያልተደረገና ከዚህ በፊት እንደነበር የቀጠለ መሆኑ ያውቃል። ሆኖም ግን የኑዌር ጎሳ የሆነው ሯች ቱት የሚባል በክልሉ ውስጥ የሚገኘውን የመልካም አስተዳደር ችግር በመተቸት ምክንያት ፖሊስ ጣቢያ ታስሮ መረጃው ሲደርሰን እንደ በልጅም እሱ ኑዌር ቢሆንም እኛ የምንታደለው የእጅ በላይነት እንዲከበር በመሆኑ ያኛውን ልጅ ለማስፈታት ሰልፍ አድርገን እስከ ፖሊስ ጣቢያ ሄደን ልጁን አስፈታን። ሆኖም ግን ማሳ ላይ አንድ የአኝዋክ ብሔረሰብ ባልታወቁ ሰዎች በጩቤ ተወቅቶ ሞተ እና ይህ ደግሞ ቁጣን ቀሰቀሰ በአኝዋክ ወጣቶች ዘንድ። ምክንያቱም እኛ ሰውየውን ያስፈታንበት ዋና ምክንያት ብሔርን ማዕከል ያደረገ ሲስተም ስለሌለን ነው። በሰኞ ዕለት ወጣቶች በምድር ሰላማዊ ሰልፍ ያደረጉበት ሁኔታ ነበረ። በከተማ ውስጥ በነበሩት የጸጥታ አካላት አማካኝነት ጉዳት ደርሶ ወደ 6 ልጆች ህይወት አልፏል። ኑዌሩን ከገደለው ጋር ጀምሮ ወደ 7 ሰው ህይወት አልፏል። ትዕዛዙ የሰጠ ማን እንደሆነ እስካሁን ድረስ እኛ አላወቅንም።
ከተገደሉት መካከል በሰልፉ ላይ ያልነበሩ አንድ ሆቴል ደጃፍ ሻይ ሲጠጡ የነበሩም አሉበት ነው ያለው ወጣቱ። የጋምቤላ ክልላዊ መንግስት የኮሚኒኬሽንስ ኃላፊ የሆኑት ጋልዋክዌል በበኩላቸው በጸጥታ ኃይሎች እጅ ህይወት መጥፋቱን አላስተባበሉም። ይሁን እንጂ ወጣቶቹ የታሰረውን ወጣት በጉልበት ነው ያስለቀቁት፣ ከተማይቱ ተቋማት ላይም ጥቃት ሊያደርሱ ሲሉ እንዲያቆሙ በጸጥታ ኃይሎች ቢጠየቁ ባለመቀበላቸው ግጭት ተነስተዋል ብለዋል። ሰልፉ ላይ ያልነበሩ ሰዎች ከተገደሉት ውስጥ አሉበት የተባለውን ግን ያስተባብላሉ።
ኖር ልጅ ተሳሰረው ነበርና እነሱ በጉልበታቸው መጥተውና አወጡ ከፖሊስ ጣቢያ። ያ መነቻ ያ ነበር። ማታ ላይ አካባቢ ላይ ሁለት ሰዎች በችቤ ተወግዶ ነበር። ሁለቱም ልጆች ሁለቱ ሰዎች ማለት ነው። አንድ ኑዌር አንድ አኛክ ውድለት አካባቢ ላይ ማታ አካባቢ ላይ ሰኞ ዕለት እነሱ ወደ ሰላማዊ ሰልፍ ሲሄዱ በኋላ አረግ ጎማ ሌሎች ያነሱ ነበርና ወደ ባንክ ሊሄድ ነበርና ወደ ሱቆች ሊሄድ ነበር። እነሱ ጸጥታ ኃይሎች ጋር እነሱ አይ ተው ብሎ እነሱ ራሳቸው ፍቃደኞች አልነበሩምና የክልሉ ባንዲራና የፌደራል ባንዲራው ሊቃጠል ነበርና ምንድነው የጠቅላይ ሚኒስትር ፎቶ አወጥቷል። እንት ላይ ከፕሬዝደንቱ ከጋምቤላ ፕሬዝደንት ጋር ፎቶ ነበርና አወጡ። ያን ነው ማለት 6 ሰዎች ሁለት ማለት ወደ 3 አካባቢ ላይ በእንት ነው በጭብ ነው የተወጋው።
ከአንዱ ከኑዌር በኑዌሩ ከተገደለው ሌላ የተቀሩትን በጸጥታ ኃይሎች ነው የተገደሉት ነው ያለኝ ወጣቱ።
አይ ሊሆን ይችላል ግን እነሱ ወደ እንት ላይ ነበር ወደ ባንክና ያ የክልሉ ባንዲራና የፌደራል ባንዲራ ሊቃጠሉ ነበር እነሱ። ይሄ ነው አሁን ሶስት ሰዎች ደንት ነው በጸጥታ ኃይሎች አካባቢ ላይ ነው።
ወጣቱ ግን ጋምቤላ ክልል የጠቅላይ ሚኒስትር አብይ አህመድ የመደመርና የለውጥ እንቅስቃሴ እኛ ክልል አልደረሰም ይድረስ ብለን ተቃውሞ እያሰማን ነው ያሉት። እርሶ ደግሞ የጠቅላይ ሚኒስትሩን ፎቶ አወረዱ ነው የሚሉኝ? እንዴት
አይደለም፣ ያው እንትን አለን ትክክለኛ መረጃ አይደለም። እንዲሁም በእነሱ ያ መደመርና በፍክር ንጓስ የተባለው ነገር ወደ ጋምቤላ አካባቢ ላይ ያንን ተጀምሯል።
ከሚኖሩበት ከዩናይትድ ስቴትስ ሚኒሶታ ወደ ጋምቤላ ክልል የተጓዙት ዶክተር ማኝ ኒያንግ በበኩላቸው የኮሚኒኬሽንስ ኃላፊው ወጣቶቹ በመንግስት ተቋማት ላይ ጥቃት ሊያደርሱ ነበር ያሉትን ያስተባብላሉ።
ውሸት ነው። የተፈጠረው ምንድን ነው? ኦፍኮርስ ልጆቹ የዶክተር አብይና የርዕሰ መስተዳደሩን ፎቶግራፍ እና የዶክተር አብይ ፎቶግራፍ አውርደው የርዕሰ መስተዳደሩን ፎቶ ቀዶ ከጣሉ በኋላ የዶክተር አብይን ፎቶ አታጥፎ ለመከላከያ ነው የሰጡት። ባንክ ምናምን ሊገቡ አስበዋል ምናምን ሲባል ያው ውሸት ነው። ጎማ አቃጠሉ? አዎ፣ የሆኑ ልጆች ከቁጥጥር ውጭ ሆነው ጎማ አቃጠሉ እና በዛ የተነሳ አድማ ብተና ወታደሮች ወደ ላይ ሲተኩሱ ለካ ከማላቸው ደግሞ ወደ ላይ ጉለት ልጆች ላይ ተኮሰ ነበረ። እዛ መልኩ ነው ልጆቹ የተቆሰሉትና የሞቱት ልጆች በዛ ነው የተነሳው።
ጋምቤላ ውስጥ ሰሞኑን በጸጥታ ኃይሎችና በሰልፈኞች መካከል በተፈጠረ ግጭት ላይ የተቀናበረ ዘገባ ነበር ያደመጣችሁት። ቆንጅትን አመሰግናለሁ ለዘገባው።
አሁን ደግሞ ኤርትራ በተባበሩት መንግስታት መድረክ
ታሪካዊ ሲሉ የኤርትራ የውጭ ጉዳይ ሚኒስትር የጠሩት የኢትዮጵያና የኤርትራ የሰላም ስምምነት ለሀያ ዓመታት የቆየውን የጦርነት ያልተቋረጠው ውጥረትና ግጭቶች የጨለማ ጊዜ የገፈፈው መሆኑን በተባበሩት መንግሥታት ድርጅት 73ኛ ጠቅላላ ጉባኤ መድረክ ላይ ተናግረዋል። የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ በ16 ዓመታት ዘገየ ያሉት የአሁኑ የኢትዮጵያና የሀገራቸው የታደሰ ግንኙነት ሀብቶቻቸውን በጋራ የማንቀሳቀስ እምቅ አቅሞቻቸውንና ኃይላቸውን እጅግ ለሚያስፈልጋቸው ልማታቸው እድል መክፈቱን ተናግረዋል።
ኢቨን ኢፍ ቢሌትድ ባይ ኦልሞስት 16 ይርስ ዊላላው ቦዝ ካንትሪስ ቱ ፋይናል ዘ ሪሶርስ።
በሁለቱም ሀገሮች ውስጥ ተስፋና በመጪው ጊዜ ላይ መተማመንን እየፈጠረ ለአካባቢያዊ ሰላምና ጸጥታም ፍሬ እያስገኘ መሆኑንም አመልክተዋል። የኤርትራ የውጭ ጉዳይ ሚኒስትር ለዙሪያ ገብ ትብብር መሰረት የሚጥሉ አዳዲስ ማዕቀፎች ባለፉት ሁለት ወራት ውስጥ እየተነደፉ መሆናቸውን የጠቆሙት የኤርትራው የውጭ ጉዳይ ሚኒስትር ለአካባቢው ጭምር እየዘለቁ ያሉ ሁኔታዎችን መፍጠራቸውንም አመልክተዋል። ለአዲሱ ሂደት መሳካት የተረባረቡ ወገኖችን ሁሉም አመስግነዋል። አቶ ሳልህ ኦስማን መሐመድ የሚኒስትሩ የአስር ደቂቃ ንግግር አብዛኛውን ትኩረትና አጽንኦትም የሰጠው ሀገሪቱ ላይ ተጥለው ለቆዩት ማዕቀቦች ጉዳይ ነበር። በአውሮፓ የዘመን አቆጣጠር በ2009ና በ2011 ዓ.ም ተጥለው ላለፉት 9ና 7 ዓመታት የቆዩትን ማዕቀቦች ግራ የሚያጋቡና አሳማኝ መሰረት የሌላቸው ሲሉ ነው የጠሯቸው።
The transgressions perpetrated against Eritrea are in many ways symptomatic of the harvest.
በኤርትራ ላይ የተፈጸሙት ጥፋቶች በአብዛኛው የዘመናችንን ዓለም አቀፍ ግንኙነቶች እየገዙ ያሉት የእብሪትና የጉልበተኛነት ግብግቦች መገለጫ ምልክቶች ናቸው።
When the rule of law is suppressed and supplanted by the logic of force, when global power balance is compromised, the inevitable
የሕግ የበላይነት ሲረገጥና ቦታው በኃይል አስተሳሰብ ሲተካ፣ ዓለም አቀፍ የኃይል ሚዛን ሲዛባ አይቀሬዎቹ ውጤቶች ለቁጥጥር የሚያስቸግሩ ቀውሶችና የሚጋጋሉ ጦርነቶች ናቸው።
በአካባቢው እየነፈሰ ነው ባሉት የተስፋ አየር ምክንያት የጸጥታ ጥበቃ ምክር ቤቱ አባላት የሆኑ ብዙ ሀገሮች በኤርትራ ላይ የተጣሉት አጥፊ ማዕቀቦች ያለመዘግየት እንዲነሱ እየጠየቁ ቢሆንም ዲፕሎማሲያዊው ንግግር ግን ከዚያ ፍላጎት ጋር የሚጣጣም አለመሆኑን የውጭ ጉዳይ ሚኒስትር ኦስማን ሳልህ አመልክተዋል። ሕገ ወጦቹ ማዕቀቦች ባሉበት እንዲቀጥሉ የሚያደርጉ ሰበቦችና ቅድመ ሁኔታዎችን ሲደረድሩ የሚሰሙ ሀገሮች አሉ ብለዋል። ላለፉት 9 ዓመታት አሉ አቶ ኦስማን ሳልህ፣ ተጠቂና የጉዳቶቹ ተቀባይ የሆነው የኤርትራ ሕዝብ ዛሬ ምሕረትን አይጠይቅም። ፍትሕ እስኪረጋገጥ የኤርትራ ሕዝብና መንግሥት ትግላቸውን ይቀጥላሉም ብለዋል ሚኒስትሩ። ማዕቀቦቹ በኤርትራ ላይ ግዙፍ የምጣኔ ሀብት ጥፋት ከማድረሳቸውም በላይ በሀገሪቱ ገጽታና መልካም ዝና ላይም ይህ ነው ተብሎ ሊነገር የማይችል ጉዳት ማድረሱንም አቶ ኦስማን ሳልህ አመልክተው በመዋዕለ ነዋይ አቅሟ ላይ ጫና ማሳደሩንና በአካባቢና በብሔራዊ ደረጃም ያለመረጋጋት እንዲኖር ማድረጉን በመጥቀስ ከሰዋል። የፍትህ መጓደልን ሲፋለሙና ለጋራ ደህንነትና አካባቢያዊ መረጋጋት የሚያመች ሁኔታን ለመፍጠር ላለፉት 60 ዓመታት ሲታገሉ የቆዩት ኤርትራውያን አሉ የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ፣ አደጋን በመሸከምና በመቋቋም መገለጫቸው የተፈጸሙባቸውን በደሎች አሸንፈዋል። የኤርትራ ሕዝብ ምሕረት አይጠይቅም ብለዋል ሚኒስትር ኦስማን።
The people of Eritrea have not committed a crime or transgression that impels them to seek clemency.
የኤርትራ ህዝብ ምህረት እንዲጠይቅ የሚያደርገው የፈጸመው ወንጀልም ሆነ ያደረሰው ጥፋት ስለሌለ እየጠየቀ ያለው ማቀቦቹ ያለመዘግየት እንዲነሱለት ብቻ ሳይሆን ለደረሰበት ጉዳትና እንዲያመልጡት ለተደረጉ እድሎች ማካካሻዎች እንዲደረጉ ጭምር ነው።
የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ የ73ኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የቅዳሜ ተሲያት ንግግራቸውን የቋጩት በዚሁ ጥሪ አዘል መልእክታቸው ነበር። ከርሳቸው ቀደም ሲል በሐሙስ ምሽቱ የጠቅላላ ጉባኤው ስራ ላይ የተናገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁም በኤርትራ ላይ የተጣሉት ማዕቀቦች እንዲነሱ ሀገራቸው እንደምትጠይቅ አስታውቀው ነበር።
It is only appropriate and timely that the Security Council now seriously considers without delay lifting the sanctions imposed on Eritrea.
አሁን የጸጥታ ጥበቃ ምክር ቤቱ በኤርትራ ላይ ተጥለው የቆዩ ማዕቀቦችን ያለ አንዳች መዘግየት ለማንሳት መንቀሳቀስ ያለበት አግባብነት ያለውና ትክክለኛም ጊዜ ነው።
የጅቡቲ፣ የሶማሊያ፣ የሱዳንና የደቡብ ሱዳን መንግስታት በመንግስታቱ ድርጅት የዓለም መድረክ ላይ ያስተላለፏቸውን መልእክቶች በሌላ ዝግጅት ይዤ እመለሳለሁ።
አሁን ስፖርት ይቀርባል።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ኢትዮጵያውያኑ ለሚ ብርሃኑና ዋጋነሽ መካሳ በቻይና ማራቶን፣ ማሬ ዲባባ ደግሞ በታላቁ የስኮትላንድ ሩጫው ድድር ድል ተቀዳጅተዋል። የሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎችም አሉን። አብረን እንቆይ። በሄንግሹ ሃይክ የቻይናው ዓለም አቀፍ ማራቶን ቅዳሜ ዕለት ከውድድሩ አስቀድሞ እንደሚያሸንፍ ግምት ተሰጥቶት የነበረው ኢትዮጵያዊው ለሚ ብርሃኑ ተንባዮቹን አላሳፈረም። በአንደኝነት አጠናቋል። 2:08:51 ነው የገባበት ጊዜም። የሴቶቹን ጠንካራ ተፎካካሪዎች የተሰለፉበትን ውድድር ያሸነፈችው ኢትዮጵያዊቷ አትሌት ዋጋነሽ መካሻ ሆናለች። የርሷም ጊዜ የሚናቃል ሆነም 2:25:57 አስመዝግባለች። እንዳልኩት በወንዶቹ የመስኩ ኮከብ ለሚ ብርሃኑ በ2016 እንደ አውሮፓውያን ዘመን አቆጣጠር በዱባይ ማራቶን 2:04:33 የግሉን ፈጣን ጊዜ አስመዝግቦ ማሸነፉ ይታወሳል። ለሚ ቀደም ሲልም በቦስተን፣ በዱባይ፣ በሻንሜን ቻይና እንዲሁም በዙሪክ ማራቶኖች ባለድል ነው። በሄንግሹይ ሲወዳደር ለመጀመሪያ ጊዜ ሲሆን ወደ ድሉ ማብቂያ የተስፈነጠረው ከ30 ኪሎ ሜትሮች በኋላ ነው። ትኩረቱ ግን ማሸነፍ ላይ እንጂ አዲስ ሬኮርድ በማስመዝገብ ላይ ባለመሆኑ የጨረሰው በጣም ተዝናንቶና በፈገግታ ነው። ሂርፔሳ ነጋሳ ሌላው ኢትዮጵያዊ በሁለተኝነት ተከትሎት ሲገባ ኬንያዊው ዶሚኒክ ሩቶ ሶስተኛ ሆኗል። በሴቶቹ በአንደኝነት ያጠናቀቀችው የ26 ዓመቷ ኢትዮጵያዊት ዋጋነሽ መካሻ የቀደመቻቸው ጠንካራ አትሌቶች በሙሉ 2:25 ሯጮች ናቸው። ወርቅነሽ ኢዴሳና መሰረት ለገሰ እንዲሁም ኬንያዊቷ ካሮላይን ኪለል ይገኙበታል። ዋጋነሽ ያጠናቀቀችበት ጊዜ በሄንግሹ ውድድር ታሪክ ሁለተኛው ፈጣን ሰዓት ነው ተመዝግቦላታል። ከቀደመው ጊዜ 14 ሴኮንዶችን አንስታለታለች። ወደ ታላቁ የስኮትላንድ ሩጫ ውድድር ዜና ስናልፍም ግላስጎ ላይ በግማሽ ማራቶን ያሸነፈችው ኢትዮጵያዊቷ መሆኗን እናገኛለን። ማሬ ዲባባ በ1:09:15 አጠናቃለች። ማሬ በ2016 የሪዮ ኦሊምፒክ በሶስተኝነት መጨረሷ አይዘነጋም። ኬንያዊቷ የዓለም ማራቶን ሻምፒዮን ሮዝ ቼሊሞ በ1:10:07 ሁለተኛ፣ አሜሪካዊቷ አሊያ ግሬ ሶስተኛ ሆነዋል። የወንዶቹን ያሸነፈው እንግሊዛዊው ክሪስ ቶምሰን ሆኗል። 1:02:07 ነው ጊዜው። የራሱን ሬኮርድ ተከላክሏል። ፖላንዳዊው ማርሲን ቻቦስኪ ሶስተኛ ወጥቷል። አትሌቲክሱን በዚሁ ላብቃና ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ላዛውራችሁ። ገዛ ህንጨው መስቀል መስመር ላይ ነው።
አመሰግናለሁ ሰለሞን። የሀገር ውስጥ የእግር ኳስ ዜናውን አስቀድሜ ያለሁ። መከላከያ የፍጻሜ ተፋላሚውን ቅዱስ ጊዮርጊስን 3-2 አሸንፎ የ2010 ዓ.ም የኢትዮጵያ ዋንጫን አንስቷል። ከትናንት በስቲያ ቅዳሜ በሐዋሳ ኢንተርናሽናል ስቴዲየም የፍጻሜ ተፋላሚዎቹ መከላከያና ቅዱስ ጊዮርጊስ መደበኛውን የጨዋታ ጊዜ ያለምንም ግብ ባዶ ለባዶ በማጠናቀቃቸው የተሸናነፉት በመለያ ምት ነበር። መከላከያ ከአምስቱ 3 ሲያስቆጥር ቅዱስ ጊዮርጊስ ከአምስት 2ቱን ብቻ በማግባቱ 3-2 በሆነ ውጤት ተሸናፊ ሆኗል። መከላከያም የኢትዮጵያ ዋንጫ ባለቤት ለመሆን በቅቷል። የቅዱስ ጊዮርጊሱ ስፔናዊው አሰልጣኝ ኤምፒንቶ ከጨዋታው በኋላ በሰጡት አስተያየት ጊዮርጊስ ከረፍት በፊት መከላከያ ከረፍት መልስ ጥሩ እንቅስቃሴ ማድረጋቸውን ጠቅሰው ሆኖም ግን በፍጹም ቅጣት ምት በልጠው በማሸነፋቸው እንኳን ደስ አላችሁ ማለት ወዳለሁ ብለዋል። የመከላከያው አሰልጣኝ ሲዩም ከበደ በበኩላቸው ዋንጫውን ለማግኘት ቀድመው መዘጋጀታቸውን አስመልክተው የሚከተለውን ተናግረዋል።
እንግዲህ ከጀምሮ እኛ ከነሐሴ 10 ጀምሮ ስንዘጋጅ እቅድ ያደረግነው የጥሎ ማለፍ ውድድር ነው። ከቱም የትልቅ ክብር ያለው ውድድር ነው። ኢንተርናሽናል ውድድርም ይህን እያሰብክ ነው የምትዘጋጀውና በዛ ስሌት እንደ ፕላናችን ጥሩ ሂደናል እና አትሊስት በሰራነው ስራ ይገባናል ብዬ ነው ማሰብ።
በዚህ መሰረት መከላከያ በያዝነው ዓመት በሚደረገው የአፍሪካ ኮንፌዴሬሽን የዋንጫ ቅድመ ማጣሪያ የኢትዮጵያ ተወካይ መሆኑን አረጋግጧል። ከሀገር ውስጥ የእግር ኳስ ዜና ወደ ባህር ማዶ ስንሸጋገር በቀዳሚነት የምናገኘው የእንግሊዝ ፕሪምየር ሊግ 7ኛ ሳምንት ጨዋታዎችን ነው። በሳምንቱ መጨረሻ ቅዳሜ 8፣ እሁድ ደግሞ 1፣ በአጠቃላይ በ9 ግጥሚያ 22 ጎል ተመዝግቧል። ያለፉትን 3 ሳምንታት ቼልሲና ሊቨርፑል መሪነቱን ከተፈራረቁበት በኋላ በ7ኛው ሳምንት ማንቸስተር ሲቲ መሪነቱን ተረክቧል። የሳምንቱ ተጠባቂ ጨዋታ ቼልሲና ሊቨርፑል ሲሆን ሳይሸናነፉ አንድ አቻ ተለያይተዋል። ቼልሲ በኤዲን ሃዛርድ አማካይነት ቀድሞ አግብቶ ጨዋታውን በድል ማጠናቀቁ ሲጠበቅ ተቀይሮ የገባው ዳንኤል ስተሪጅ በ88ኛው ደቂቃ ከ25 ሜትር በግራው አክርሮ የመታት ኳስ ከመረብ ተዋህዳ ሊቨርፑልን ባለቀ ሰዓት 1-1 አቻ አድርጎታል። ግብፃዊው ፕሮፌሽናል መሐመድ ሳላህ ካደረጋቸው 4 የግብ ሙከራዎች አንዱም አለመሳካቱ እንጂ ሊቨርፑል አሸናፊ የሚሆንበት አጋጣሚም ተፈጥሮ ነበረ። በሌሎች ጨዋታዎች ማንቸስተር ሲቲ ብራይተንን፣ አርሴናል ዋትፎርድን በተመሳሳይ 2-0 በመርታት ድል የቀናቸው ቡድኖች ናቸው። በ7ኛው ሳምንት በጨዋታም ተበልጦ በዌስትሃም ዩናይትድ የ3-1 አስከፊ ሽንፈት የገጠመው ማንቸስተር ዩናይትድ ነው። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጠረዡ 11ኛና 16ኛ ላይ የሚገኙት ቦርንማውዝና ክሪስታል ፓላስ ዛሬ ይጫወታሉ። ማንቸስተር ሲቲ በ19 ነጥብና በ18 ግብ ፕሪምየር ሊጉን በአንደኝነት ሲመራ፣ ሊቨርፑል በተመሳሳይ ነጥብ በጎል ተበልጦ 2ኛ፣ ቼልሲ በ17 ነጥብ 3ኛ፣ ቶተንሃምና አርሴናል በእኩል 15 ነጥብ 4ኛ ደረጃ ላይ ተቀምጠዋል። የቼልሲው ኤድን ሃዛርድ በ6 ጎል ኮከብ ጎል አግቢነቱን ይዟል። በስፔን ላሊጋ ሃያላኑ ባርሴሎናና ሪያል ማድሪድ በ7ኛው ሳምንት አቻ በመውጣት ነጥብ ጥለዋል። ባርሴሎና ከአትሌቲኮ ቢልባኦ 1-1፣ ሪያል ማድሪድ ከአትሌቲኮ ማድሪድ ባዶ ለባዶ ሌሎች ጨዋታዎች የተካሄዱ ሲሆን በደረጃ ሰንጠረዡ ላይ ለውጥ አላስከተለም። ባርሴሎናና ሪያል ማድሪድ በእኩል 14 ነጥብ በጎል ተበላልጠው አንደኛና ሁለተኛ ሲሆኑ አትሌቲኮ ማድሪድ ግን በ12 ነጥብ ተጠግቷቸዋል፣ ሶስተኛ ነው። በእኔ በኩል ያለው ይኸው ነው። ሰለሞን፣ ወደ አንተ ተመልሻለሁ።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
አድማጮች፣ አሁን የዜና ማጠቃለያ እናነባለን። የሜሶዶኒያ ጠቅላይ ሚኒስትር የሀገራቸውን ስም ለመለወጥ ምክር ቤት ድምፅ እንዲሰጥበት ጠይቃለሁ ብለዋል። የሀገሪቱን ስም የመቀየሩ ጉዳይ ከጎረቤት ሀገር ግሪስ ጋር የነበረውን ጠብ በማክተም ሜሶዶኒያ የሰሜን አትላንቲክ ቃል ኪዳን ሀገሮች ኔቶ አባል ለመሆን ያስችላታል። የባልካን ሀገሯን ስም ለመለወጥ ትላንት የተደረገውን ሬፈረንደም ወይም ህዝበ ውሳኔ አብዛኞቹ መራጮች አልተሳተፉበትም። ጠቅላይ ሚኒስትር ዞራን ዛየፍ ግን በጉዳዩ የመቀጠል ውክልና አለኝ ብለዋል። ረዳቶቻቸውና የምዕራብ ዲፕሎማቶች ሩሲያ ሰዎች በሁለተኛው ዙር ምርጫ እንዳይሳተፉ የተባበረ የሐሰት ወሬ እየነዛች ነው ሲሉ ከሰዋል። የኢራን አብዮታዊ ዘብ ሶሪያ ባሉ አማጽያን ላይ የሚሳይል ጥቃት መክፈቱን ዛሬ አስታውቋል። አብዮታዊው ዘብ በቅርቡ አህፋዝ በተደረገው ወታደራዊ ሰልፍ ላይ 5 ሰዎች ተገድለው 65 የቆሰሉበትን ጥቃት የከፈተው እሱ እንደሆነ ገልጿል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራም ዋና አዘጋጅ ተሳበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳነች ፍስሐዬና
እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል
ሰላም፣ ደህና ደሩ።
በደህና ደሩ።
Bemi metaye, bemi nefsu nefaye.